ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን የሚተላለፍላችሁ የዛሬ ታህሳስ 19 2016 ዓ.ም ዝግጅታችን ጀመረ። በሰብአዊ መብቶች ጥሰቶች የተሳተፉ ሊከሰሱ እንደሚገባ የሽግግር ፍትህ ባለሙያዎች ቡድን ምክረ ሀሳብ አቀረበ።
ለከባድ ዓለም አቀፍ ወንጀሎች ወይም ጉልህ የሰብአዊ መብት ጥሰቶች ላይ በከፍተኛ ደረጃ ተሳትፎ ያላቸው አጥፊዎች በቅድመ ሁኔታዎች ላይ የሚሰጥ ምህረትም ሊሰጥ እንደማይገባ የባለሙያዎች ቡድኑ በግልጽ አስቀምጠዋል።
ቀደም ሲል የሰማችሁት የሽግግር ፍትህ ባለሙያዎች ቡድን አባል ቃል ኪዳን ደረጀ ናቸው። በዚህ ጉዳይ አጠናቀርነውን ዘገባ በአብይ ርዕስ ተሰሙታላችሁ። ከዚህ በተጨማሪም የትግራይ ክልል ዳግም ለአገር ውስጥና ለውጭ ጎብኚዎች ክፍት መደረጉን፣ የአማራ ክልል ፍትህ ቢሮ በህወሓት ምክንያት እስር ቤት ያለ የለም ማለቱን የተመለከቱና ሌሎች ዘገባዎችንም በምሽቱ ዝግጅታችን አካተናል። ሰላም ጤና ይስጥልን፣ እንደምናመሻችሁ አድማጮቻችንና ተመልካቾቻችን። አስማማየ ነው ነኝ ምሽቱን ሳስተናግዳችሁ አመሻለሁ። ለዓለም ዜናዎቹ ደግሞ ስመኝሽ ቆይ አብራኛለች። እንዲሁም ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርናል። የምሽቱ ዋና አዘጋጅ ቆንጅታየ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም ከእኛ ጋር አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። አሁን ለዓለም ዋና ዋና ዜናዎች ወደ ስመኝ ይጀምራል።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል ኮንጎ ምርጫው እንዲደገም የቀረበውን ሀሳብ ውድቅ አደረገች፣ በሜዲትራኒያን ባህር ላይ በትናንሽ ጀልባዎች የሚጓዙ ፍልሰተኞች ቁጥር እየጨመረ ነውና ሐማስ በግብጽ የቀረበውን ሀሳብ ለማጤን ወደ ካይሮ ያቀናል የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን። ባለፈው ሳምንት በኮንጎ የተካሄደውን ምርጫ የተከታተሉ ታዛቢዎች በምርጫው ሂደት በርካታ የሕግ ጥሰቶች ታይተዋል ማለታቸውን ተከትሎ አወዛጋቢ የምርጫ ውጤቶች በተመዘገቡባቸው አካባቢዎች ምርጫው እንዲደገም ተቃዋሚዎች ያቀረቡትን ጥያቄ የሀገሪቱ መንግስት ውድቅ አድርጓል። ታህሳስ 10 በተካሄደው አጠቃላይ ሀገራዊ ምርጫ እስካሁን ይፋ የተደረጉ ውጤቶች ፕሬዚዳንት ፌሊክስ ሺሴኬዴ እየመሩ መሆናቸውን የሚያሳይ ቢሆንም በድምፅ አሰጣጥና አፈጻጸም ዙሪያ በርካታ ችግሮች መኖራቸውን የሚገልጹት ተቃዋሚዎች ውጤቱ እንዲሰረዝ ጠይቀዋል። ይህ ውዝግብ በምስራቅ የሀገሪቱ አካባቢዎች በጸጥታ ችግር የምትናወጠውን ኮንጎ የበለጠ ወደ አለመረጋጋት እንዳያመራት ተሰግቷል። የፕሬዝዳንትና ምክር ቤት አባላትን ምርጫ በዋናነት በገለልተኝነት የታዘበው የኮንጎ ካቶሊክና ፕሮቴስታንት ቤተ ክርስቲያን ጥምረት ባወጣው አዲስ ሪፖርት በተለያዩ ምርጫ ጣቢያዎች ውስጥ የተከሰቱ 5042 ጥሰቶች ሪፖርት እንደደረሰው አስታውቋል። ከነዚህ ውስጥ 60 በመቶ የሚሆኑት የድምፅ አሰጣጥ ሂደቱን ያስተጓጉሉ ነበሩም ብሏል። ቡድኑ አክሎ የሕግ ጥሰቶቹ በምርጫ ውጤቶቹ ላይ ተጽዕኖ ሊያሳድሩ ይችላሉ ሲልም አመልክቷል። ምርጫውን ያስተባበረው የሀገሪቱ ብሔራዊ ምርጫ ቦርድ ኮሚሽን አጠቃላይ ውጤቱን በተቀመጠለት ቀነ ገደብ መሰረት እንደ አውሮፓውያን አቆጣጠር ታህሳስ 31 ይፋ እንደሚያደርግ የሚጠበቅ ሲሆን እስካሁን በተሰበሰበው ውጤት ፕሬዚዳንት ሴሼኬዲ ከ18 ተወዳዳሪዎቻቸው በልጠው እየመሩ መሆናቸውን ያሳያል። ኮሚሽኑ ድምጽ ከተሰጠባቸው 75969 የምርጫ ጣቢያዎች ውስጥ እስካሁን ይፋ መድረግ የቻለው ከ46422 ጣቢያዎች የተገኙ ውጤቶችን ብቻ መሆኑም ተገልጿል። ከፈረንጆቹ ገና በኋላ የአየሩ ሁኔታ እየተሻሻለ መምጣቱን ተከትሎ ወደ ጣሊያን ባህር ዳርቻ የሚደርሱ ፍልሰተኞች ቁጥር እየጨመረ መምጣቱን የጣሊያን የሀገር ውስጥ ሚኒስትር ትላንት ያወጣው መረጃ አመልክቷል። ከጣሊያን የባህር ዳርቻዎች የሚደርሱ ፍልሰተኞች ቁጥሩ የአየር ሁኔታ እየተሻሻለ በመምጣቱ ከገና ወዲህ በድንገት በከፍተኛ ደረጃ ጨምሮ መታየቱን የሀገር ውስጥ ሚኒስትሩ መረጃን ያመለከተው ባለፉት 4 ቀናት ውስጥ ብቻ ከ1500 በላይ ስደተኞች መመዝገ መመዝገባቸውንም ሚኒስቴር መስሪያ ቤቱ አስታውቋል። ከፍተኛ ቁጥር ያላቸው ፍልሰተኞች የተመዘገቡት ከትላንት በስቲያ ረቡዕ ሲሆን በእለቱ ጣሊያን ባህር ዳርቻ ላይ ደረሱት ሰዎች ቁጥር 723 መሆኑ ተገልጿል። አብዛኞቹ ፍልሰተኞች ከቱኒዚያ በ130 ኪሎ ሜትር ርቀት ላይ በመትገኘው ላምፔዱሳ ደሴት ማረፋቸውም ተመልክቷል። የበጎ አድራጎት ድርጅቶች የሚያንቀሳቅሷቸው በርካታ የነፍስ አድን መርከቦችም ከገና በዓል ጀምሮ በመቶዎች የሚቆጠሩ ስደተኞችን በማዕከላዊ ሜዲትራኒያን ባህር ታድገዋል። በገና ምሽት በተካሄደው የመጀመሪያው የነፍስ አድን ስራ የባህር ጠባቂዎች ማዕከላዊ ሜዲትራኒያን ባህር ላይ የሶስት ዓመት ህፃንን ጨምሮ 118 ታዳጊዎችን ማዳን ችለዋል። የኤስኦኤስ ሜዲትራኒያን ቡድን በበኩሉ ከትላንት በስቲያ 244 ሰዎች ማዳኑን ገልጿል። በተባበሩት መንግስታት የስደተኞች መርጃ ድርጅት ወይም UNHCR እንደገለጸው ከ2023 መጀመሪያ ጀምሮ 260,622 ሰዎች የሜዲትራኒያንን ባህር አቋርጠው ከሰሜን አፍሪካ አውሮፓ ደርሰዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ለአዲሱ ዓመት ባስተላለፉት መልእክታቸው በዚህ ሳምንት የሚያበቃው የአውሮፓውያኑ 2023 ዓመተ ምህረት በከፍተኛ ስቃይ፣ ብጥብጥና የአየር ንብረት ቀውስ የተሞላ ዓመት ነበር ሲሉ ተናገሩ። መጪው የ2024 በጋራ ልናሳካቸው የሚገቡ ተግባራትን ለማከናወን መተማመንና ተስፋ የምንገነባበት ዓመት ሊሆን ይገባል ሲሉም አሳስበዋል። ዋና ጸሐፊው አክለው አስቀድሞ በተቀረጸ የቪዲዮ መልእክታቸው ሰብአዊነት ስቃይ ውስጥ ነው፣ ዓለማችን አደጋ ውስጥ ናት ሲሉ በዓለም ዙሪያ እየተካሄዱ ያሉ ግጭቶችን አስታውሰዋል። 2023 እጅግ ሞቃታማ ዓመት ሆኖ የተመዘገበ ነበር ያሉት ጉተሬዥ ሰዎች እያደገ በመጣው ድህነትና ረሃብ እየተደቆሱ ነው፣ ጦርነቶችም በቁጥርና በአስከፊነታቸው በርክተዋል ብለዋል። ይሁን እንጂ ጣት መቀሰርና ጠመንጃ የትም አያደርሱም ያሉት የመንግስታቱ ድርጅት ዋና ጸሐፊ ሰብአዊነት በጣም ጠንካራ የሚሆነው በአንድ ላይ ስንቆም ነው የሚለውን መልእክት ያጎሉ ሲሆን ዓለም በሀገራትና በማህበረሰቦች መካከል መርዝር እየረጨ ነው ያሉትን ጥላቻና ማግለል ለማስወገድ አብሮ እንዲቆምም ጠይቀዋል። የመንግስታቱ ድርጅት ለዓለም ሰላም፣ ለዘላቂ ልማትና ለሰብአዊ መብት መታገሉን እንደሚቀጥልም አስረግጠው በመናገር መልካም አዲስ ዓመት ተመኝተዋል። አድማጮች፣ የዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። በዩናይትድ ስቴትስ የሚገኘው የሜይን ግዛት የውጭ ግንኙነት መስሪያ ቤት ኃላፊ ሼና ቤሎስ የአሜሪካ የቀድሞ ፕሬዚዳንት ዶናልድ ትራምፕ በግዛቲቱ ውስጥ ፓርቲያቸውን ወክለው በመጪው ምርጫ ለመወዳደር ሊያደርጉት ለነበረው የቅድመ ምርጫ ፉክክር አግደዋቸዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ትራምፕ በድጋሚ ለዋይት ሀውስ ለመወዳደር ብቁ ናቸው ወይ የሚለውን ይወስናል ተብሎ በሚጠበቅበት በዚህ ወቅት ዲሞክራቷ ቤሎስ በተናጠል እርምጃ በመውሰድ የመጀመሪያዋ የምርጫ አስፈጻሚ ሆነዋል። ቤሎስ ትራምፕን ያገዷቸው የዩናይትድ ስቴትስ ህገ መንግስት ላይ የተቀመጠውን የአመፅ አንቀጽ በመጥቀስ ነው። ውሳኔውን ተከትሎ የትራምፕ ምርጫ ዘመቻ ባወጣው መግለጫ የቤሎስን ውሳኔ ለሜይን ግዛት ፍርድ ቤቶች በማቅረብ ይግባኝ እንደሚጠይቅ አስታውቋል። መግለጫው በሰማያዊ ግዛቶች ውስጥ የሚገኙ ዲሞክራቶች በግዴለሽነትና ህገ መንግስታዊ ባልሆነ መንገድ የፕሬዝዳንት ትራምፕን ስም ከምርጫ በማስወገድ የአሜሪካ መራጮችን መብት እየገደቡ እንደሆነ የገለጸ ሲሆን የምርጫ ስርቆት ሙከራ ሲደረግና የአሜሪካ ህዝብ የመምረጥ መብት ሲነፈግ እያየን ነው ብሏል። የቤሎስ ውሳኔ የተላለፈው በዚህ ወር መጀመሪያ ላይ በኮሎራዶ ግዛት ጠቅላይ ፍርድ ቤት ትራምፕ በግዛቱ በሚካሄድ ምርጫ እንዳይሳተፉ ያሳለፈውን ብይን ተከትሎ ነው። በእስራኤልና በሐማስ መካከል የሚካሄደውን ጦርነት ለማስቆም ግብጽ ያቀረበችውን የሰላም ሀሳብ ለማጤን የሐማስ ከፍተኛ ባለስልጣናት ዛሬ አርብ ካይሮ ይገባሉ ተብሎ ይጠበቃል። ግብጽ ያቀረበችው በሶስት ደረጃ የተከፋፈለ እቅድ ሐማስ እንደ አውሮፓውያን አቆጣጠር ታህሳስ 7 ባደረሰው ጥቃት የወሰዳቸውን ታጋቾችና በእስራኤል የተያዙ የፍልስጤም እስረኞች እንዲለቀቁ፣ የተኩስ አቁም ስምምነት እንዲደረግና ልሂቃንን ያቀፈ የፍልስጤም መንግስት ተመስርቶ ከጦርነቱ በኋላ ጋዛን እንዲያስተዳድር ጠይቋል። ሐማስና በእስራኤል ውስጥ እየተዋጋ መሆኑ የሚገለጸው እስላማዊ ጅሃድ ቡድንም እቅዱን መመልከታቸው ተዘግቧል። ይህ በእንዲህ እንዳለ የእስራኤል ጦር አርብ ዕለት በሰሜን ማዕከላዊና በደቡብ ጋዛ ሐማስ ላይ ያነጣጠረ የአየር ድብደባና የምድር ዘመቻ ማካሄዱን ቀጥሏል። በማዕከላዊ ጋዛ የሚገኙት ኡሰይራትና ማጋዚ የስደተኞች መጠለያ ጣቢያዎች ሌሊቱን መመታታቸውንም ነዋሪዎች ገልጸዋል። ቡሬጂ በተሰኘ ሌላ መጠለያ ጣቢያም ከፍተኛ ድብደባ መድረሱ ተገልጿል። በተለይ በደቡባዊው ካህን ዩኒስ ከተማ ከፍተኛ ውጊያ መካሄዱ የተገለጸ ሲሆን ሐሙስ ማታ በአንድ መኖሪያ ቤት ላይ ያረፈ የእስራኤል ቦምብ 8 ፍልስጤማውያንን መግደሉን የስትራ አመልክቷል። በተመሳሳይ የእስራኤል ታንኮች ቡሬጅ ከተማ አቅራቢያ የታዩ ሲሆን ሐማስ የእስራኤል ታንኮችንና ወታደሮች ኢላማ ሲያደርግ የሚያሳይ ምስል ለቋል። ሆኖም ሮይተርስ የምስሉን ትክክለኛነት ማረጋገጥ እንዳልቻለ ገልጿል። የተባበሩት መንግስታት ድርጅት ሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ባወጣው ሪፖርት በጋዛ ሰርጥ የተጠናቀረው ውጊያ ተደጋጋሚ የመገናኛ መንገዶች መቆራረጥ፣ የመንገድ መዘጋትና የነዳጅ እጥረት ለሰብአዊ ተግባራት ከፍተኛ ችግር እያስከተሉ መሆኑን ገልጾ አስጠንቅቋል። በሌላ በኩል በዌስት ባንክ የእስራኤል ጦር ሐማስን በገንዘብ ይረዱ ነበሩ በተባሉ ሰዎች ላይ ያነጣጠረ ጥቃት ሐሙስ ዕለት ማካሄዱን ገልጿል። የእስራኤል መከላከያ ኃይል ባወጣው መግለጫ በዌስት ባንክ ባካሄደው ዘመቻ 21 ሰዎችን በቁጥጥር ስር መዋሉንና በ10 ሚሊዮኖች የሚቆጠር የእስራኤል ገንዘብ መያዙን አመልክቷል። እስራኤል ከዩናይትድ ስቴትስ ጋር በመሆን በአሸባሪነት የፈረጀችውን የሐማስ ቡድን ለማጥፋት ዘመቻዋን አጠናክራ በቀጠለችበት በዚህ ወቅት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር መነጋገራቸውንና ከቀጠናውና ከዓለም አቀፍ አጋሮች ጋር በመሆን ዘላቂ ተኩስ አቁም ለማምጣት እንዲሰሩ ማሳሰባቸው ተዘግቧል። በመጨረሻም ቱርክ ከእስላማዊ መንግስት ጋር ግንኙነት አላቸው ያለቻቸውንና ጥቃት ለማድረስ ሲያሴሩ እንደነበር የገለጸቻቸውን 29 ሰዎች በቁጥጥር ስር መዋሏን የቱርክ የሀገር ውስጥ ጉዳይ ሚኒስትር አሊ ያርኪያ ዛሬ አርብ አስታወቁ። ሚኒስትሩ ኤክስ በመባል በሚጠራው የማህበራዊ መገናኛ ሚዲያ ላይ ባጋሩት ጽሁፍ ዘመቻ ጀግኖች 37 በተሰኘ እንቅስቃሴ የተያዙት ተጠርጣሪዎች ኢስታንቡል በሚገኙ አብያተ ክርስቲያናትና ምኩራቦች ላይ ጥቃት ለመሰንዘር አቅደው እንደነበር ገልጸዋል። የደህንነት ምንጮችን ጠቅሶ የዘገበው አናዶሎ የተሰኘ የቱርክ የመንግስት የዜና አገልግሎት በበኩሉ ከ29 እስረኞች ጋር ግንኙነት አላቸው ተብሎ የተጠረጠሩ ሌሎች 3 ሰዎችን በዘመቻቸው መያዛቸውን ዘግቧል። 3ቱ ግለሰቦች የእስላማዊ መንግስት አባል መሆናቸውንና አንካራ በሚገኘው የኢራቅ ኤምባሲ ላይ ጥቃት ለማድረስ ሲዘጋጁ መያዛቸውንም ዘገባው ጨምሮ አመልክቷል። በጥቅምት ወር መጀመሪያ የኩርድ ታጣቂዎች በአንካራ የመንግስት ህንጻ አቅራቢያ ቦምብ ካፈነዱ በኋላ ባለስልጣናት በእስላማዊ መንግስትና በኩርድ ታጣቂዎች ላይ የሚያካሂዱትን ዘመቻ አጠናክረው ቀጥለዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ አስማማው ልመልሳችሁ።
ስመኝሽ የቆየን ለዓለም ዜናዎቹ በጣም አመሰግናለሁኝ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የዛሬን የታህሳስ 19 2016 ዓ.ም የምሽቱን ዝግጅታችን ነው አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት። በምስልና ድምፅ ቅንብር ሲሲ አሸናፊና ግርማ ደገፋ እንዲሁም የዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየው ገበያውም አብረውን በምሽቱ አሉ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ የተከታተላችሁ ከእኛ ጋር ቆይታ ማድረግ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እናልፋለን። በሰብአዊ መብት ጥሰቶች የተሳተፉ ሊከሰሱ እንደሚገባ የሽግግር ፍትህ ባለሙያዎች ቡድን ምክረ ሀሳብ አቅርቧል። ክሱ መታየት ያለበትም አዲስ በሚቋቋም ልዩ ፍርድ ቤት ነው ሲልም ቡድኑ ዛሬ በሰጠው ጋዜጣዊ መግለጫ አሳስቧል። ኬኔዲ አባተ በዚህ ጉዳይ ላይ ተጨማሪ አለው።
በኢትዮጵያ ሊተገበር ለታቀደው የሽግግር ፍትህ እስከ ፖሊሲ ዝግጅት ያሉ ተግባራትን የማከናወን ኃላፊነት ተሰጥቶት ህዳር 2015 ዓ.ም የተቋቋመው 13 አባላት ያሉት የባለሙያዎች ቡድን የህዝብ ምክክርና ግብአት የማሰባሰብ ሂደቶችን አጠናቆ ዛሬ ሪፖርት አውጥቷል። ቡድኑ በሁሉም ክልሎችና የከተማ አስተዳደሮች አከናወንኳቸው ባላቸው 58 ህዝባዊና ሌሎች 22 መድረኮች የሰብአዊ መብቶች ጥሰቶች ተጎጂዎች ላይ አተኩሮ ሁሉንም የማህበረሰብ ክፍሎች ያካተተ የግብአት ማሰባሰብ ምክክር መደረጉን አብራርቷል። በ8 የፖሊሲ አማራጮች ላይ በተደረገው ምክክር አብዛኞቹ ተሳታፊዎች የደገፏቸውና አቋም የወሰዱባቸው ዋና ዋና ግኝቶችንና ምክረ ሐሳቦችንም ይፋ ያደረገ ሲሆን ከነዚህ መካከል የወንጀል ተጠያቂነት ጉዳይ እንደሚገኝበት አመልክቷል። ጉልህ የሆኑ ጥሰቶች ላይ ያተኮረ የክስ ሂደት ሊኖር እንደሚገባ ግብአቶቹን መነሻ አድርጎ የገለጸው የባለሙያዎች ቡድኑ ከፍተኛ ተሳትፎ እንደነበረባቸው በሚረጋገጥ ሰዎች ላይ ክስ ሊመሰረት እንደሚገባ እንደሚያሳስብ የቡድኑ አባል ቃል ኪዳን ደረጀ ተናግረዋል።
አብዛኞቹ ተሳታፊዎች ከፍተኛ ተሳትፎ ባላቸው አጥፊዎች ማለትም ጠንሳሾችን ትዕዛዝ የሰጡ፣ ያቀዱ፣ የመሩ ከፍተኛ ኃላፊነት ኖሮባቸው ኃላፊነታቸውን ባለመወጣታቸው ምክንያት ጉዳት እንዲደርስ ያደረጉ አጥፊዎች ላይ ያተኮረ የክስ ሂደት ሊኖር ይገባል ብለዋል። በዚህ መሰረት የባለሙያ ቡድኑ ከሽግግር ፍትህ ግብና ከወንጀል ተጠያቂነት አላማና ግብ አንጻር እንዲሁም ከሀገራችን ነባራዊ ሁኔታን ጋር በሚመጋገብ አግባብ የወንጀል ተጠያቂነቱ በከፍተኛ ደረጃ ተሳትፎ ባላቸው አጥፊዎች ላይ ሊሆን ይገባል ብለናል። በዚህ ረገድ የአጥፊዎችን የተሳትፎ ደረጃ በአግባቡና በግልጽ መወሰን አስፈላጊ መሆኑ፣ ከትዕዛዝ ውጪም ሆነ በራሳቸው ፍላጎት ወንጀሎችን አቅደው ውጤቱን ተቀብለው የፈጸሙ ሰዎችም ከፍተኛ ደረጃ አጥፊዎች ያላቸው ማዕቀፍ ውስጥ ሊካተቱ እንደሚገባ አመላክተናል።
ክሱ አዲስ በሚቋቋም ልዩ ፍርድ ቤት መከናወን እንዳለበትም መክረዋል።
ተሳታፊዎች በተደጋጋሚ ያነሷቸውን ባሉን ተቋማት፣ ባሉን ፍርድ ቤቶች የተአማኒነት፣ የነጻነት፣ የገለልተኝነት ስጋቶችን ሊቀርፍ በሚችል አግባብ የፍርድ ሂደቱን መቅረጽ አስፈላጊ ነው። ስለሆነ ክሶችን የመስማት ውሳኔ የመስጠትና የተጠያቂነት ተግባራትን ስራ የሚያከናውን አዲስ ነጻና ገለልተኛ ፍርድ ቤት እንዲቋቋም ማድረግ፣ በስራዎቹ ሂደትም አግባብነት ያላቸውን የውጭ ባለሙያዎችን መሰረታዊና ትርጉም ባለው መጠን እንዲሳተፉ ማድረግ ተገቢ ነው ብለናል።
የክስ ሂደቱም በአዲስ የአቃቤ ሕግ ተቋም መመስረት እንዳለበት ቃል ኪዳን አክለው ገልጸዋል።
አብዛኞቹ ተሳታፊዎች የምርመራና የክስ ስራዎችን አሁን ካለው የአቃቤ ሕግ ተቋማት ውጪ ሌላ የምርመራና ክስ ሂደቶችን የሚያስተባብር ልዩ የአቃቤ ሕግ ተቋም በማቋቋም የፖሊስና የአቃቤ ሕግ ባለሙያዎችን በመመደብ ሊከናወን ይገባል ብለዋል። የባለሙያ ቡድኑ በህዝብ ዘንድ አመኔታና ቅቡልነትን ለማግኘት ብቃትና ልምድ ያላቸው ባለሙያዎችን በተገቢው መንገድ የሚለይ ልዩ የአቃቤ ሕግ ተቋም ማቋቋም ይገባል ብለናል። ተቋሙ በስራው ሂደት አግባብነት ያላቸው የውጭ ባለሙያዎችን መሰረታዊና ትርጉም ባለው መልኩ እንዲሳተፉ ማድረግ ይገባል ብለናል።
ሌላው የሽግግር ፍትህ አካል የሆነው እውነት የማፈላለግና የእርቅ ተግባር በሁሉም ጉልህ የሰብአዊ መብት ጥሰቶች ላይ ሊተገበር እንደሚገባም ሪፖርቱ አሳስቧል። ይህም የተፈጸሙ ወይም ተፈጽመዋል የሚባሉ የበደል ትርክቶችና መሰል ችግሮች እልባት ሊያገኙ በሚችሉበት መንገድ መከናወን እንዳለበት የምክክሩ ተሳታፊዎች ማንጸባረቃቸውን ጠቅሷል። እውነት የማፈላለግና የእርቅ ተግባራትም አዲስ በሚቋቋም ገለልተኛና ተቀባይነት ያለው የሀቅ አፈላላጊ ኮሚሽን አማካኝነት ሊከናወኑ እንደሚገባ ተገልጿል። ኮሚሽኑ ሲቋቋም የውጭ ባለሙያዎችን ማካተት እንደሚኖርበትም ቃል ኪዳን ደረጀ ተናግረዋል። በሪፖርቱ የተመለከተው ሌላው የሽግግር ፍትህ አምድ በቅድመ ሁኔታ ላይ የተመሰረተ ምህረት ሲሆን ይህም አዲስ በሚቋቋመው ሀቅ አፈላላጊ ኮሚሽን መመራት እንዳለበት ተመልክቷል። ከፍተኛ የወንጀል ተሳትፎ አላቸው የሚባሉ አካላት በዚህ መካተት እንደሌለባቸውም የቡድኑ አባል ቃል ኪዳን ደረጀ አጽንኦት ሰጥተዋል።
ለምህረት ብቁ የሚያደርጉና የማያደርጉ መስፈርቶችም በግልጽ በህግ ሊደነገጉ እንደሚገባ እንዲሁም ለከባድ ዓለም አቀፍ ወንጀሎች ወይም ጉልህ የሰብአዊ መብት ጥሰቶች ላይ በከፍተኛ ደረጃ ተሳትፎ ያላቸው አጥፊዎች በቅድመ ሁኔታዎች ላይ የሚሰጥ ምህረትም ሊሰጥ እንደማይገባ የባለሙያዎች ቡድኑ በግልጽ አስቀምጧል።
ለተጎጂዎች የሚደረግ ማካካሻን የሚመለከተው የሽግግር ፍትህ ሂደትም በሀቅ አፈላላጊው ኮሚሽን እንዲመራ የምክክሩ ተሳታፊዎችን ሀሳብ መነሻ በማድረግ የባለሙያዎች ቡድኑ መክሯል። የሽግግር ፍትህ ሂደቱ ከየትኛው ጊዜ ይጀመር በሚል ከቀረቡ 5 አማራጮች ውስጥ ለክስ ጉዳይ ከ1987 ዓ.ም ጀምሮ ለእውነት ማፈላለግ፣ እርቅ ማስፈንና ማካካሻ ጉዳይ ግን መረጃና ማስረጃ እስከተገኘበት ጊዜ ድረስ የሚለው አማራጭ ተቀባይነት ማግኘቱ ተብራርቷል። ከህዝብ የተገኙ የተባሉ ግብአቶችን መነሻ በማድረግ ሀገራዊ የሽግግር ፍትህ ፖሊሲ የማዘጋጀት ስራው በአራት ሳምንታት ውስጥ እንደሚጠናቀቅ የባለሙያዎች ቡድኑ አባልና አስተባባሪ ዶክተር ታደሰ ካሳ ተናግረዋል። ለሽግግር ፍትህ የፖሊሲ ዝግጅት ግብአቶችን ሲያቀርቡ ከነበሩ የሲቪል ማህበረሰብ ድርጅቶች አንዱ የህግ ባለሙያዎች ለሰብአዊ መብቶች ዋና ስራ አስኪያጅ አማሃ መኮንን እስካሁን ያለውን ሂደት አድንቀው በወንጀል ተጠያቂነት ዙሪያ ፖሊሲው ሊኖረው ይገባል ባሉት ይዘት ላይ ሐሳባቸውን አካፍለዋል።
ተጠያቂነት ጉዳይ ስናስብ እንግዲህ ተጠያቂ የሚሆኑ ሰዎች በሲቪል አስተዳደሩም ይሁን በወታደራዊ አስተዳደር ውስጥ ከፍተኛ ኃላፊነት ላይ ያሉ ሰዎች ሊሆኑ ይችላሉ። ከዚህ አንጻር ተጠያቂነቱ ለምሳሌ የካቢኔ አባል በሆነ አቃቤ ህግ መስሪያ ቤት ይህን ስራ ማካሄድ ይቻላል ወይ? ታማኒነት ይኖራል ወይ? የሚል ትልቅ ጥያቄ እናነሳለን፣ ያስነሳል። በተመሳሳይ ሁኔታ ተጠሪነቱ ለጠቅላይ ሚኒስትሩ በሆነ የፖሊስ አደረጃጀት በህዝብ ዘንድ ተቀባይነት ያለው ገለልተኛ የሆነ የወንጀል ምርመራ ማካሄድ ይቻላል ወይ የሚል ትልቅ ጥያቄ እናነሳለን። ስለዚህ እነዚህ ነገሮችም በተለይ የፖሊሲ አማራጮቹ ለውይይት በቀረቡ ጊዜ እኛም በተገኘንባቸው መድረኮች ላይ ከህዝብ ዘንድ በጣም በተደጋጋሚ የተነሱ ጥያቄዎች ናቸው እና ምናልባት የፖሊሲ ሰነዱ ይህንን ግምት ውስጥ ያስገባ ይሆናል። ስለዚህ በተቻለ መጠን ከአስፈጻሚው ተጽዕኖ ነጻ የሆነ የወንጀል ምርመራና የወንጀል ክስ ተቋም እንዲፈጠር እድል የሚፈጥር ፖሊሲ ይወጣል ብለን ነው የምናስበው። የምናበረታታውም ያ እንዲሆን ነው።
ተቋማዊ ማሻሻያ ስለሚያስፈልጋቸው ተቋማትም የባለሙያዎች ቡድኑ በዛሬው ሪፖርቱ ላይ ምክር ሀሳብ አቅርቧል። በሽግግር ፍትህ ሂደቱ ላይ የሚኖሩ የህግ ክፍተቶችን ለማጥበብ ከዓለም አቀፍ ህግ አንጻር ተጨማሪ የህግ ማዕቀፍ ሊቀረጽ እንደሚገባም ሪፖርቱ አሳስቧል። ተጠያቂነትን የሚያሰፍን፣ እውነትን ለማውጣትና ለእርቅ የሚሰራ እንዲሁም ተጎጂዎችን የሚክስ የሽግግር ፍትህ ተግባራዊ እንዲደረግ የተለያዩ ሀገሮችና ተቋማት ጥሪ እያሰሙ ነው። የኢትዮጵያ መንግስት በየጊዜው የሚነሱ ግጭቶችን በውይይት በመፍታትና በመላ ሀገሪቱ ሰላምና ጸጥታን በማስፈን ለሽግግር ፍትህ አፈጻጸም ምቹ ሁኔታ መፍጠር እንደሚገባው የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ትናንት በጋራ ባወጡት ሪፖርት ጠይቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የአርብ ምሽት ዝግጅታችን ነው። ቀደም ሲል የተከታተላችሁት የዕለቱን አብይ ርዕስ ነበር። አሁን ደግሞ የትንታኔው መጽሔት ይቀጥላል። በሰሜን ኢትዮጵያ ጦርነት ወቅት ከህወሓት ጋር ግንኙነት እንዳላቸው ተጠርጥረው ተይዘው ከነበሩ ሰዎች አንዳቸውም እስር ቤት አይደሉም ሲል የአማራ ክልል ፍትህ ቢሮ አስታውቋል። ከመቶ በላይ የትግራይ ተወላጆች ለሶስት ዓመታት ታስረው ይገኛሉ በሚል ከአንድ የሰብአዊ መብት ተሟጋች ቡድን የተሰማው መረጃ የተሳሳተ ነው ሲልም የክልሉ ፍትህ ቢሮ የሥራ ኃላፊዎች ለቪኦኤ ተናግረዋል። ከፌዴራሉ መንግሥት ጥያቄ ከቀረበ ክሳቸው ሊቋረጥ እንደሚችልም ኃላፊው ጠቁመዋል። የፍትህ ሚኒስቴር ምላሽ ለማግኘት ያደረግነው ጥረትም አልተሳካም። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ተጨማሪ አዘጋጅቷል።
የአማራ ክልል ዛሬ የሰጠው ምላሽ መነሻው ሂውማን ራይትስ ፈርስት የሚባል የመብት ተሟጋች ቡድን በሰሜን ኢትዮጵያው ጦርነት ወቅት ከህወሓት ጋር ግንኙነት እንዳላቸው ተጠርጥረው የታሰሩ ከአንድ መቶ በላይ የትግራይ ተወላጆች ከፕሪቶሪያው የሰላም ስምምነት በኋላም እንደታሰሩ ናቸው ሲል የሰጠው መግለጫ ነበር። የአማራ ክልል ፍትህ ቢሮ የወንጀል ዘርፍ ምክትል ኃላፊ ዶክተር አያሌው አባተ ቢሻው ለአሜሪካ ድምፅ በሰጡት ማብራሪያ ከመቶ በላይ የተባለው ትክክል እንዳልሆነ ተናግረዋል።
በዚህ ልክ የተያዙ ሰዎች ካሉ ቼክ አድርጉ ብዬ ማጣራቶች አልኩት መጠን 20 ሰዎች አግኝቻለሁ እና እነዚህ 20 ሰዎች መዝገቡ የሚታወቀው እነ ፋሲል ታምራት በሚል ነው። የተከሰሱበት ወንጀል የሽብር ወንጀል ነው። ጎንደር አካባቢ በነበረው ዘመቻ ወቅት ሲታይ ከጥር እስከ ሐምሌ 2014 ባለው ጊዜ ውስጥ ማለት ነው ከአሸባሪ ህወሓት ቡድን ጋር በነበረው ጦርነት የሽብር ቡድኑን ዓላማ ለመሳካት በጎንደር አካባቢ ለተለያዩ ቦታዎች ላይ በመንቀሳቀስ በአካባቢ ያለውን የመከላከያ ሰራዊት እና ሌሎች የመንግስት የጸጥታ አካላትን ወታደራዊ እንቅስቃሴ እየተከታተሉ ለሽብር ቡድኑ አመራሮች እና አባላት የተለያዩ መረጃዎችን በመስጠት የሽብር ቡድኑ ተልዕኮ ለመፈጸም ሲንቀሳቀሱ ነበረ። ስለሆነ ሽብርተኛ ጋር ሲተባበሩ ስለነበር የሽግግር ወንጀልና ህገወጥ የጦር መሳሪያ ማዘዋወር በሚል ነበረ በ27/03/2015 ክስ የቀረበባቸው።
ከተፈረመ ዓመት ያለፈው የፕሪቶሪያው ስምምነት ፌዴራል መንግስቱ ህወሓትን ከሽብር መዝገብ እንደሚፍቅ እንደሚጠቅስ ሂውማን ራይትስ ፈርስት አስታውሶ ከድርጅቱ ጋር ግንኙነት ነበራቸው የተባሉ እስረኞችም መፈታት እንደነበረባቸው ያመለክታል። ስለ ጉዳዩ የተጠየቁት ዶክተር አያሌው መልስ ሰጥተዋል።
በፕሪቶሪያ መነሻነት ፖለቲካሊ የፌዴራል መንግስቱ ጥያቄውን መነሻ አድርጎ በሚያቀርበው ጥያቄ መሰረት ምንሄድ ነው የሚሆነው። አሁን እኛም በፍትህ ቢሮ የምናየው ጉዳዩን የሀያ ተከሳሽ ሰዎች ጉዳይ አድርገን ነው።
ከፕሪቶሪያው ስምምነት በኋላ መፈታት ሲኖርባቸው ይህንን መወሰን ያለበት የፌዴራሉ መንግስት ነው ነው? እስኪ ግልጽ ያድርጉልኝ እዚህ ጋር።
አሁን እኛ ከፌዴራል መንግስትም ከማንም ሰው በዚህ ልክ የተከሰሱ ሰዎች እንዲለቀቁ ተብሎ የቀረበልን ፎርማል የሆነ መደበኛ ጥያቄ የለም።
ስምምነቱን የፈረመው የፌዴራል መንግስት ስለሆነ ከፌዴራል መንግስት በኩል እንደዚህ አይነት ጥያቄ ቢቀርብ ሊታይ ይችላል፣ የሚፈቱበት አግባብ ሊኖር ይችላል ነው እያልም ያሉት።
አዎ ይሄም የሚሆንበት እድል አለው። ምንም ከዛ ልክ ተቀረበ ምንም ችግር የለውም የሚሆን ነው።
ከህወሓት ጋር ባልተገናኘ ጉዳይ በሌሎች ወንጀሎች የተጠረጠሩ ካሉ ግን ተጠያቂነቱ ይቀጥላል ብለዋል ዶክተር አያሌው።
ህገወጥ የጦር መሳሪያ ይዞ ሲንቀሳቀስ የነበረው ሰው ከህወሓት ጋር ግንኙነት ይኑረውም አይኑረውም በሌሎች ወንጀሎች ተጠያቂነቱ ይቀጥላል። ህወሓት ጋር በተገናኘ ያሉ ንክሶችን በሚመለከት ብቻ ነው ምናልባት ጉዳዩ ቀሪ ሊሆን የሚችለው።
ከሀያዎቹ ተከሳሾች 12ቱ በአካል ስላልቀረቡ መዝገባቸው መዘጋቱንና በእርሳቸው አባባል ሁኔታዎች ሲፈቅዱ እንደገና ሊከፈት እንደሚችል የገለጹት ዶክተር አያሌው ሌሎቹም ጉዳያቸውን በውጭ እንደሚከታተሉ ተናግረዋል።
የሽብር ወንጀል ዋስ ስለማይከለክል ግማሾቹ በዋስ ሆነው ነው የሚከራከሩት። ማረም ያለ ሰው የለም በዚህ አሁን በምነግርህ ራሱ በሀያ ሰዎች ጉዳይ ማለት ነው።
የተሟጋቹ ድርጅት ምክትል ዳይሬክተር አቶ መብርሂ ብርሃነ ክልል ውስጥ ታስሯል የሚሏቸው ሶስት አይነት መሆናቸውን ከዚህ ቀደም ገልጸውልን ነበር።
አንደኞቹ በክርክር ሂደት የሚገኙ ናቸው። ማለትም ገሚሶቹ በሌሉበት ጉዳያቸው እየታየ የሚገኝ እንደዚሁም ታስረው ዋስትና ተከልክለው በማረሚያ ቤት እየተመላለሱ የሚከታተሉ በአንድ ቡድን ውስጥ ልንከታቸው እንችላለን። ሁለተኛው ምድብ ደግሞ የተፈረደባቸው ናቸው። ክስ ቀርቦባቸው እስከ 21 ዓመት የተፈረደባቸው እስረኞች አሉ። ሶስተኛው ደግሞ ያለምንም ክስና ፍርድ ያለምንም የህግ ሂደት የአደራ እስረኛ በሚል ጭምር ታስረው የሚገኙ ናቸው።
በእነ ፋሲል ታምራት የሚጠራ የክስ መዝገብ በክልሉ ፍርድ ቤቶች ከሚገኙት 6 መዝገቦች አንዱ ነው የሚለው ሂውማን ራይትስ ፈርስት በሌሎች 5 መዝገቦች ደግሞ በርከት ያሉ ተከሳሾች ይገኛሉ ብለዋል። 60 የሚሆኑ ሌሎች የትግራይ ተወላጆች ያለ ክስ ታስረው ከቆዩ በኋላ ካለፈው ዓመት ጥቅምት ወዲህ ደብዛቸው ጠፍቷል ሲልም ድርጅቱ ከሷል። የፍትህ ቢሮው ዶክተር አያሌው አባተ ቢሻው በበኩላቸው የተደራጀ አቤቱታ ይቅረብልን ብለዋል።
የመብት ተሟጋች ድርጅቱ በዋናነት ማለት ነው ይህንን ጥያቄ ለሚመለከተው አካል ማቅረብ ይጠበቅበታል። ዳታውም ትክክለኛ ዳታ መሆን አለበት። እኛ አሁን በመዝገብ የያዝናቸውን ጉዳዮች ነው ትክክለኛ ዳታ አድርገን የምናየው በፍትህ ቢሮ ማለት ነው ማስረጃ ስላላቸው። እንዲህ አይነት ማስረጃዎች ካሉት ማስረጃዎች ይዞ እኔ ጋር ብንገናኝና ፍትህ ቢሮ ላይ ጉዳዩን ብናየው የጋራ መፍትሄ መፈለግ እንችላለን። ይሄ መብት ተሟጋቹም ሆነ የግለሰቦች ቤተሰብ ወይም ተወካይ ይዘውት ይቅረቡና አሰራሩ በፈቀደና ሁኔታዎች በፈቀዱ መጠን ይህን ማጣራት ኃላፊነት አለብንና የተፈጸመው ምንድን ነው፣ ምን ስታተስ ላይ ነው ያለ ጉዳዩ የሚለውን ነገር አጣርተን ማብራሪያ መስጠት እንችላለን።
ስለ ጉዳዩ ከፍትህ ሚኒስቴር ቃል አቀባይ በስልክና በአጭር የጽሑፍ መልእክት ምላሽና አስተያየት ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ለሁለት ዓመታት በጦርነት ውስጥ የቆየው የትግራይ ክልል ዳግም ለአገር ውስጥና ለውጭ ጎብኚዎች ክፍት መሆኑን የኢትዮጵያ ቱሪዝም ሚኒስቴር አስታውቋል። ትናንት ሐሙስ በመቀለ ከተማ በተካሄደው የቱሪዝም ዳግም ማስጀመሪያ መርሃ ግብር ላይ የተገኙት የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ዘርፉን ዳግም ለማስጀመር ቅርሶች፣ አገልግሎት ሰጪ ተቋማትና የትራንስፖርት አገልግሎቶች ዝግጁ መሆናቸውን ለአሜሪካ ድምፅ ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ በበኩላቸው የቱሪዝም እንቅስቃሴ ዳግም መጀመሩ የክልሉ ሰላም እንዲያጠናክር ያግዛልን ብለዋል። በቱሪዝም ዘርፍ የተሰማሩ አካላትም የቱሪዝም ዘርፉን በሚገባ ለማንቀሳቀስ ለአገልግሎት ሰጪ ተቋማትና ባለሙያዎች ሙያዊ ስልጠናና የገንዘብ ድጋፍ እንደሚያስፈልግም ገልጸዋል። ሙልጌታ ጽብሃ በጉዳዩ ተከታዩን ዘገባ ልኳል።
ቀደም ሲል በኮቪድ-19 ቀጥሎም በሰሜን ኢትዮጵያው ጦርነት ምክንያት ተቋርጦ የቆየው የትግራይ ክልል የቱሪዝም እንቅስቃሴ በመቀለ ከተማ በተካሄደ ይፋ ስነ ስርዓት ዳግም መጀመሩ ነው የተነገረው። በፕሪቶሪያ የተፈረመውን የሰላም ስምምነት ተከትሎ በፌደራሉ የቱሪዝም ሚኒስቴርና በክልሉ መንግስት የተካሄደው ጥናት ደግሞ ለትግራይ ቱሪዝም መጀመር መነሻ መሆኑ ተገልጿል። ይህ ደግሞ በቱሪዝም ዘርፉ በተሰማሩ የክልሉ ነዋሪዎች ዘንድ ተስፋ ፈንጥቋል። አቶ ረዳይ ተስፋይ በክልሉ ጎብኝነት የተሰማሩ ባለሙያ ናቸው። ላለፉት 4 አመታት በክልሉ የቱሪዝም እንቅስቃሴ ስላልነበረ በቱሪዝም ዘርፍ ተሰማርተው ከነበሩት ባለሙያዎች አብዛኞቹ ዘርፍ እንዲቀይሩ ተገደዋል ብለዋል። ቱሪዝም ዳግም መጀመሩ ግን ተስፋ እንደሰጣቸው ገልጸዋል።
ዳግም ማስጀመር ፕሮግራሙ ጥሩ ነው። ለማንኛውም ግን እንደኔ እንግዲህ ብዙ ስራዎች አሉ። ምክንያቱም ምንድነው አንደኛ በጎና ጎን እየተሰሩ እንዳለ ያውቃለሁ። ግን በሰፊው መስራት ያለባቸው ተሳትፎ የነበራቸው ሰዎች ወደ ስራ ማስመለስ፣ የስልጠናም የግንዛቤ ማስጨበጫም ስራዎችም እነዚህን ከህብረተሰቡና ከአካባቢ አስተዳደር ብዙ የሚሰሩ ስራዎች አሉ። ዳግም ማስጀመረው ፕሮግራም ግን ጥሩ ነው። ለምን ተወሰኑ በዘርፍ የነበሩ ሰዎች ተስፋ ይኖሯቸዋል። ዳግም ወደ ስራችን እንመለሳለን ብለው ተስፋ የሚያደርጉበት ሁኔታ ስለሚኖር በዛው አንጻር ከውጭም ከውስጥም ያሉ ቱር ኦፕሬተሮችም ይሁን ቱሪስቶቹም የተወሰነ መልኩ ትግራይን እንደ መዳረሻቸው አድርገው የሚቀርጹበት ሁኔታ ይፈጠራል ብዬ አምናለሁ።
ይህም ሆኖ ግን በጦርነቱ ምክንያት የተጣሉና የተቀበሩ ተተኳሾችን የማጽዳት ስራ መከናወን እንዳለበት አቶ ረዳኢ አሳስበዋል። በአክሱም ከተማ የሚገኘው ሮማዲ የተባለ ሆቴል ባለቤት የሆኑት አቶ ምዑዝ አብርሃ በበኩላቸው በጦርነቱ ወቅት አንድ የሆቴላቸው ሰራተኛ መገደሉን አውስተዋል። ላለፉት ዓመታት ዋና ስራችን ሆቴሉን መጠበቅ እንጂ አገልግሎት መስጠት አልነበረም በማለት ተናግረዋል። የቱሪዝም ስራው በይፋ መጀመሩ ተስፋ ሰጪ ነው ያሉት አቶ ምዑዝ አገልግሎት ሰጪ ተቋማት ግን ሊደገፉ ይገባል ብለዋል።
ሞቲቬት እንዲያደርገን በተስፋ እየጠበቅን ያለ ነው። ብዙ ነገሮች አሉብን የጎደሉብን። የባንክ ዕዳ አለብን። የባንክ ዕዳ መስተካከል አለብን። እዳ እንዴት አድርገህ ትከፍላለህ? 3 ዓመት ተኝተህ ቆይተህ በውጊያ ላይ ተጠምደን የነበረ አገር እንደገና ወለድ ምናምን ክፈል ሲሉ የትኛው ነው ወለድ ነው የምንከፍለው አሁን ወይስ ቱሪዝም ለመንቀሳቀስ? ስለዚህ ሁለቱም በጣም አስጨንቆ ነው ያለ። የቤቱ አንዳንድ ነገሮች እድሳት ያስፈልገዋል። ፈርኒቸር መቀየር አለበት። እነዚህ ነገሮች ለማስተካከል የግድ ብር ያስፈልጋል። ተጨማሪ ብድር ያስፈልገናል። ያለው ብድርም የመራዘምና አንዳንድ ነገሮች ኮሚኒኬሽን የሚያስፈልገው ነገሮች ሞቲቬት የሚያደርጉ ነገሮች መንቀሳቀስ አለብን። ለሰራተኞች ስልጠና መውሰድ አለባቸው። ምክንያቱም ሰራተኞቹ በሞራል ተጎድተዋል። ማንም ሰው እየገፋፋን ነው የምናሰራው ያለን።
በመቀለ ከተማ በተካሄደው የትግራይን ቱሪዝም ዳግም የማስጀመር መርሃ ግብር ላይ የተገኙት የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በክልሉ በጦርነቱ ወቅት ቅርሶችና አገልግሎት ሰጪ ተቋማት እንደወደሙ ገልጸዋል። የቱሪዝም እንቅስቃሴ ዳግም መጀመሩ ለክልሉ ካለው ኢኮኖሚያዊ ጥቅም በተጨማሪ ሰላሙ ዘላቂ እንዲሆን አስተዋጽኦ እንዳለውም ተናግረዋል።
ትግራይ ውስጥ ያሉ ችግሮች፣ ስራ ማጣት አለ። የትግራይ ህዝብ ጠንካራ ሰራተኛ ህዝብ ነው፣ ግን ለረሃብ መጋለጥ ሳይኖርበት ሲሪየስ የረሃብ ችግር አለ። የወጣቶች ስደት አለ። ለህልውናው የታገለ ወጣት ሳይቀር ለስደት መዳረግ የጀመረበት ሁኔታ አለ። የቱሪዝም ኢንዱስትሪውን እንዲነቃቃ ማድረግ ይህንን ችግር ከመፍታት አንጻር ብቻ ሳይሆን የተጀመረውን የሰላም እንቅስቃሴ ጥልቀት እንዲኖረው፣ ስፋት እንዲኖረው ከማድረግ አንጻር ትልቅ ትርጉም ስላለው የአካባቢውን ሰላም በማጠናከር ደግሞ የኢትዮጵያንም ሰላም የማጠናከር ሂደት ትልቅ አካል እንደሆነ ተገንዝበን ቱር ኦፐሬተሮች ፋይላችሁ ውስጥ ትግራይ ማስጎብኘት ሰርዛችሁት እንደነበረ መገመት እችላለሁ። ፈጥናችሁ አስገቡት።
ጠቅላይ ሚኒስትር አብይ አህመድ የሚመሩት ገበታ ለትውልድ የተሰኘው ፕሮጀክት አካል የሆነው የትግራይ ክልል ገርዓልታ የመዝናኛ ሎጅ ግንባታ እንቅስቃሴው በሐውዜን አካባቢ መጀመሩም አቶ ጌታቸው ረዳም አስረድተዋል።
ጠቅላይ ሚኒስትሩ ያቀረቡት ሀሳብ መሰረት ማድረግ ቀደም ብሎ እንኳ መጀመር ነበረበት። አሁን ኦልሞስት እንቅስቃሴው ተጀምሯል። ያን አካባቢ የቱሪስት መዳረሻ ቦታዎች ለመገንባት የተጀመረ እንቅስቃሴ ያሉት
የቱሪዝም ሚኒስትር ዴኤታ ስለሺ ግርማ በበኩላቸው ቅርሶች፣ አገልግሎት ሰጪ ተቋማትና የትራንስፖርት አገልግሎቶች በክልሉ ዝግጁ በመሆናቸው በክልሉ ቱሪዝም ዳግም እንዲጀመር መወሰኑን ገልጸዋል።
በአሁን ሰዓት በእኛ እምነት ትግራይ ውስጥ ነገር አልታ መቀሌ ውስጥ የሚገኙ የተለያዩ ቤተ መንግስቶች፣ አክሱም ሐውልትና ክልሉ የሚገኙ የተለያዩ ገዳማትና አብያተ ክርስቲያናት፣ ነጃሺ መስጂድ፣ ሌሎቹም ጭምር በትግራይ ክልል ውስጥ በአሁኑ ሰዓት የአገር ውስጥም የውጭም እንግዶች ቢመጡ እንግዶቹ ማየት የሚችሏቸው የቱሪስት መስህቦች እንዳሉ ማራኪ እንደሆኑ በሰራነው ጥናትና አሰስመንት ማረጋገጥ ችለናል። በሁለተኛ ደረጃ እንግዶች ወደ ትግራይ ክልል መጥተው የሚመገቡባቸው የሚያርፉባቸው እንደ ሆቴል፣ ሎጅ፣ ሬስቶራንቶች ምግብና መጠጥ አቅርቦትን ጭምር የሚያገኙባቸው መኖሩን ለማረጋገጥ ጥረት አድርገናል። ከዚህ ቀደም የማነቃቂያ ስልጠና የሚያስፈልጋቸው፣ እድሳት የሚያስፈልጋቸው የተወሰኑ አገልግሎት ሰጭ ተቋማት በአሁኑ ሰዓት አገልግሎታቸውን ከፍተው እንግዶች ለመቀበል ተዘጋጅተዋል ማለት ነው። በእርግጥ አሁንም ወደፊትም እንደ ሚኒስቴር መስሪያ ቤት ደግፈን ወደ አገልግሎት ለማምጣት ከፍተኛ ጥረት የሚጠይቁ የወደሙ ሎጆችም ጭምር እንዳሉ ታዝበናል።
ለሁለት ዓመታት የተካሄደው የሰሜን ኢትዮጵያ ጦርነት ተከትሎ ዜጎቻቸው ወደ ትግራይ እንዳይጓዙ ማሳሰቢያ ካወጡ የተለያዩ የውጭ ሀገራት መካከል አሁንም ማሳሰቢያ ያላነሱ ይገኛሉ። የአሜሪካ ድምፅ ስለዚህ ጉዳይ የጠየቃቸው የቱሪዝም ሚኒስትር ዴኤታ ስለሺ ግርማ የጉዞ ክልከላው ማሳሰቢያ ያወጡ ሀገራት ደግሞ እንዲያዩት የዲፕሎማሲ ስራው እንደሚቀጥል ተናግረዋል።
የጀመርነውን የውጭ ሀገር ኤምባሲዎችን የትራቭል ባን እንዲያነሱ የምናደርገውን ጥረት ይበልጥ አጠናክረን ቀጥለን ለውጥ እናመጣለን የሚል እምነት አለ በኛ በኩል። እንግዲህ ከዚህ ቀደም በተለያዩ ቦታዎች ሞክረን ኤምባሲዎች የራሳቸውን ሚሽን በመላክ አካባቢዎችን መጥተው በማየት ያስተካከሏቸው እንደነበሩ ታዝበናል። ሰው እሱን በአሁኑ ሰዓትም ያስተካክላሉ የሚል እምነት አለ። ባሰብነው ልክ ግን የውጭ ሀገር ኤምባሲዎች የትራቭል ባኖችን አንስተው የሀገራቸው ዜጎች ለኢንቨስትመንትም ለጉብኝትም እንዲመጡ ሙሉ በሙሉ ፈቃደኞች ሆነዋል ማለት አልችልም።
በአክሱም ከተማ የሚገኘው የአውሮፕላን ማረፊያ በጦርነቱ ወቅት ጉዳት የደረሰበት ሲሆን በጥገና ስራ ላይ መሆኑ ተገልጿል። ይህም ለቱሪዝም እንቅስቃሴው አጋዥ እንደሚሆን ሚኒስትር ዴኤታው አስታውቀዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ከ30 በላይ ሰዎች ከህግ ውጭ ታስረዋል ሲሉ ነዋሪዎቹ ለአሜሪካ ድምፅ ተናግረዋል። ሀዲያ ሚዲያ ሀውስ የተባለውን የዩትዩብ ማህበራዊ ብዙሃን መገናኛ ባለቤትና መስራች ጨምሮ በተለያዩ የሙያ ዘርፎች የተሰማሩ ሰዎች ካለፈው ሳምንት ጀምሮ በሆሳና፣ በሾኔ እና እንዲሁም በጎንቦራ ከተሞች ታስረው እንደሚገኙ ነዋሪዎቹ ለአሜሪካ ድምፅ ገልጸዋል። የሀዲያ ዞን ሰላምና ጸጥታ መምሪያ በበኩሉ የታሰሩት በአካባቢው ግጭትና ሁከት እንዲነሳ በማሰብ ብጥብጥ የፈጠሩ ተጠርጣሪዎች ናቸውም ብሏል። በሕግ የሚፈለጉ 37 ሰዎች በፍርድ ቤት ትእዛዝ ታስረው እንደነበረ ለአሜሪካ ድምፅ የገለጹት የመምሪያው ኃላፊ አቶ ሳሙኤል ሽጉጤ 13ቱን መለቀቃቸውንም አስታውቋል። የአዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል።
በሀዲያ ዞን የሆሳና ከተማ ነዋሪ መሆናቸውን የተናገሩትና ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠየቁ አንድ አስተያየት ሰጪም የሀዲያ ዞንና የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር መቀመጫ በሆነችው ሆሳና እንዲሁም በሾንና በጎንቦራ ከተሞች የዘፈቀደ እስር መበርታቱን ተናግሯል። ካለፈው ሳምንት አንስቶ በአጭር ጊዜ ውስጥ ከ30 በላይ ሰዎች ተይዘዋል። በተለይ የወጣቶች እስር ተበራክቷል ብሏል።
እኛ ጋ አንደኛ ችግር በጣም ጎላ ብሎ ሊቀረፍ ያልቻለ ነው፣ ያልተቻለ ጉዳይ ነው። በጣም ረጅም ጊዜ ሆኗል። ሰዎቹ አንደኛ ያው እንግዲህ የሆሳና ከተማም ያለው እንደ ሾኔ አካባቢ ያሉ ሰዎች ቢያንስ 30 በላይ የሆኑ ሰዎች ያለምንም ምክንያት የታስተዋሉ። በዚች በደሞዝ ምክንያት በጣም የደሞዝ ችግሩን በዚህ ዲፊሲቲ ላይ ያስገቡ ሰዎችን ደግሞ ለይቶ እንዳይታሰር የፍርድ ቤት ውሳኔ እንኳን ተሰጥቶ ቢሆን ምን ልበል እና የህግ በላይነት እንዳይከበር ያደርጋል። አንድ ሰው ቢሰርቅ አይታሰርም፣ እንትን አይደረግም። ምክንያቱም የአንድ ያጠፋው ግለሰቡን አይጠይቁም። እንደዚያ ነገሮች በጣም ጎልቶ ይታያል እኛ አካባቢ። ስለዚህ ያንን ጉዳይ መንግስትም ያው ጣልቃ ገብቶ እንዲፈታ የሚናገሩ ሰዎችን ያው በማይታወቅ ምክንያት እየታሰሩ ነው ያሉት።
የታሰሩት ወጣቶች በዞኑ አለ የሚሉትን ብልሹ አሰራር በተለይም አድሏዊ አሰራር የሚነቅፉ ናቸው ሲሉም አስተያየት ሰጪው ተናግሯል።
የእነሱ መታሰር ብቻ ሳይሆን ማታ 8 ሰዓት ላይ ቤታቸው ተሰብሮ እንግዲህ የታሰሩ ሰዎች በልጆች በሚስቶች ፊት ላይ እየተገረፉ እየተቀጠቀጡ ነው የሚታሰሩ። በጣም የፖሊስ አያያዝ ራሱ በጣም ሰብአዊ ያልሆነ ድርጊት እየተፈጸመ ያለ ነው እና ያለ አግባብ የሰው ሰብአዊ መብት ዲሞክራሲ የሚባል ነገር ምንም ጭላንጭ የሌለ ኤሪያ ነው። እኛ ስለ መብት እንኳን ብትናገር አትችልም።
የታሰሩትም እኩልነትና ፍትሐዊነትን የሚሰብኩ ሀሳቦችን በማንሸራሸራቸውና ተጠያቂነት እንዲረጋገጥ የሚጠይቁ ጽሁፎችን በማጋራታቸው ነው ሲሉ ተናግሯል። ከታሰሩት ውስጥ አንዱ በዋቸሞ ዩኒቨርሲቲ የአንትሮፖሎጂ መምህርና ሀዲያ ሚዲያ ሀውስ የተባለም የዩቱብ ማህበራዊ ብዙሃን መገናኛ ባለቤትና መስራች መለስ አብርሃም እንደሆነም አስተያየት ሰጪው ጠቅሰዋል። እሳቸው የታሰሩትም የተለያዩ ይዘቶችን በተለይም የአፈር ማዳበሪያ አቅርቦት እጥረትና የመንግስት ሰራተኞች ደሞዝ በወቅቱ እንዲከፈል የሚጠይቁ ሐሳቦችን በማጋራታቸው እንደሆነም አስተያየት ሰጪው ያምናሉ። በዚህ የተነሳ የዞኑና የክልሉ መንግስት እንደሚፈልጋቸውና ማስፈራራና ዛቻ ሲደርስባቸው እንደነበረ አቶ መለሰ ራሳቸው ባለፈው ሳምንት ለአሜሪካ ድምጽ ተናግረዋል።
በዋናነት በሀዲያ ዞን አሁን ላይ ደግሞ ከማዕከላዊ ኢትዮጵያ ክልል መንግስትም ከፍተኛ ተጽዕኖ ይደርስብናል። ይህን ምንድነው ምን እንደሰራ ምን ጥፋት እንዳጠፋን እንኳን ሳይታወቅ ወይም ጥርም ሳያወጡ ባገኙን ቦታ አፍሶ ያስራሉ። እኔ ከዚህ በፊት 2 ጊዜ ታስሬያለሁ። አንድ ጊዜ ለ5 ወር፣ 2ኛ ጊዜ ደግሞ ለ2 ወር ያለ ፍርድ ቤት ትዕዛዝ ተይዤ ያለ ፍትህ 7 ወር ታስሬ ነው የወጣሁት። አሁን ደግሞ ሰሞኑን ወንድሞቻችን እየታሰሩ ነው። እኛም እየተፈለግን ቤት እንዳንቀመጥ በአካባቢያችን እንዳንኖር ተደርገን ተሰደን ያለ ነው።
ስማቸው እንዳይጠቀስ ጠየቁ ሌላ አስተያየት ሰጪ ተከታዩም ብሏል።
አሁን ስንት ሰው ታሰር የምለውን ሾኔ ከተማ ላይ በጣም ብዙ ናቸው። ጎንቦራ ላይም በጣም ብዙ ናቸው። ከ30 በላይ ናቸው ማለት ነው። የሆሳና 2 ሳይጨመር ማለት ነው 34 አካባቢ እንደሆኑ ነው። በጣም ብዙ ናቸው። አሁን ማረሚያ ገብተዋል። እንደውም ከከተማ ወደ ማረሚያ እንዲገቡ ተደርጓል ማለት ነው።
የሀዲያ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ሳሙኤል ሽጉጤ ግን የዘፈቀደ እስር እየተካሄደ ነው በሚል የሚቀርበውን ትችት አይቀበሉትም።
ሆሳና፣ ጎንቦራና ሾኔ አካባቢ ላይ አሁን በምትላቸው አይነት የታሰሩ ሰዎች የሉም። በተለይ ጎንቦራ ላይ አንድም ሰው ስለመታሰሩ መረጃ የለኝም። ሆሳና አካባቢ ላይ በማህበራዊ ሚዲያ ጸብ ቀስቃሽ የሆኑ ግጭትን የሚፈጥሩ በብሔርን ከብሔር የሚያጋጭ ሃይማኖትን ከሃይማኖት የሚያጋጩ መረጃዎችን ያሰራጩ ግለሰቦች የተጠረጠሩ በፍርድ ቤት ትዕዛዝ ያለ ፍርድ ቤት ትዕዛዝ ሳይሆን በፍርድ ቤት ትዕዛዝ የታሰሩ አሉ። ያው ሆሳና አካባቢ ላይ አሁን እንደኛ በዞን እና በከተማ አስተዳደሩ 4 ተጠርጣሪዎች አሉ። እነዚህም ቢሆን የተያዙት በፍርድ ቤት ትዕዛዝ ነው።
በአካባቢው ግጭትና ውከት እንዲነሳ ብጥብጥ የፈጠሩ ተጠርጣሪዎች በፍርድ ቤት ትዕዛዝ ታስረዋል ሲሉም ለአሜሪካ ድምፅ ተናግረዋል። በሕግ የሚፈለጉ 37 ሰዎች መታሰራቸውና 13ቱ መለቀቃቸውንም ኃላፊው አስታውቋል።
በምስራቅ ባደዋቸው ውስጥ ኤረንሶ አካባቢ ለእኛ ለከምባታ ዞን አጎራባች የሆኑ ቀበሌያት አካባቢ ላይ በቅርብ ጊዜ ከአላባ፣ ሾኔ፣ ሶዶና አርባ ምንጭ የሚወስድ የፌዴራል መንገድ በመዝጋት ዘርፋ ሲያካሄዱ የነበሩ ከመንግስትና ከግል ተቋማት ጥበቃዎች ላይ መሳሪያ እየነጠቁ በተጨማሪ ጸጥታ ለማስከበር ከሄዱ ፖሊሶች ጭምር መሳሪያ ነጥቀው ዘረፋ እያካሄዱ ያሉ፣ ሌላው ትምህርት ቤት አካባቢ ትምህርት እንዳይጀመር በአካባቢው አፍ መፍቻ ትምህርት አትሰጡም በሚል ትምህርት ቤቶች አካባቢ ወደ 5 ትምህርት ቤቶች እንዲዘጉ ያደረጉ፣ በተጨማሪ በአካባቢው ያለው የመንግስት መዋቅር ስራ እንዳይሰራ ያደረጉ፣ ጸረ ሰላም ኃይሎች ስለመኖራቸው በክልሉ ሰላምና ጸጥታ ቢሮ ጭምር ተገምግሞ ግብረ ኃይል ተዋቅሮ የማስከበር ስራ ሆሳና ላይ በማህበራዊ ሚዲያ ጋር ተያይዞ 4 ናቸው። የዛሬውን መረጃ አልወሰድኩኝም። ወደ 33 አካባቢ ከነበሩት 13 አካባቢ መለቀቃቸውን መረጃ ወስጃለሁ። አሁንም በፍርድ ቤት ማደኛ እየተፈለጉ ያሉት ዛሬም የገቡ ይኖራሉ።
የማዕከላዊ ኢትዮጵያ ክልል ፕሬዚዳንት እንዳሻው ጣሰው ከሁለት ሳምንታት በፊት በአንድ ህዝባዊ ስብሰባ ላይ ሲናገሩ የሀዲያ ዞንን ጨምሮ በተለያዩ አካባቢዎች የሚገኙና የመንግስት ባለስልጣናት ስራቸውን እንዳይሰሩ ያደርጋሉ ያሏቸው 276 ወጣቶች በቁጥጥር ስር እንደሚውሉ ጠቅሶም ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
በአማራ ክልል የቀጠለውን ግጭት ተከትሎ በየዓመቱ በጣና ሐይቅ ላይ ይሰራ የነበረው እምቦጭን የማስወገድ ስራ ዘንድሮ ባለመስራቱ በሐይቅ ሁልና ላይ አደጋ አንዣቧል ሲሉ የአካባቢው ነዋሪዎችና የዘርፍ ባለሙያዎች ተናግረዋል። የአሜሪካ ድምፅ ያነጋገራቸው በጣና ሐይቅ ዙሪያ የሚኖሩ አንዳንድ አርሶ አደሮች በየዓመቱ የሚካሄደው አረሙን የማስወገድ ስራ ዘንድሮ ባለመስራቱ አረሙ በሐይቁ ላይ በፍጥነት እየተስፋፋ ይገኛል ብለዋል። የአማራ ክልል የጣና ሐይቅና ሌሎች የውሃ አካላት ጥበቃ ልማት ኤጀንሲ በበኩሉ የአርሶ አደሮቹ ስጋት በየቀኑ እየደረሰው መሆኑን ገልጾ ወደ ቦታው ሂዶ የተለመደውን አረሙን የማስወገድ ስራ ለመስራት በክልሉ ያለ የጸጥታ ችግር እንቅፋት እንደፈጠረበት አስታውቋል። አስቴር ምስጋናው በዚህ ጉዳይ ላይ ተከታዩን አዘጋጅታለች።
በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ ጃርጃራ አባኖ ቀበሌ ነዋሪ መሆናቸውን የገለጹልን አርሶ አደር ታረቀኝ ዘመነ በጣና ሐይቅ ዙሪያ እንስሶቻቸውን እንደሚያሰማሩና ውሃ እንደሚያጠጡ ይናገራሉ። የሐይቁ ሁሉና በቀጥታም ሆነ በተዘዋዋሪ መንገድ እርሳቸውን እንደሚመለከት የሚገልጹት አርሶ አደሩ ከ2 ዓመት ወዲህ ሐይቁን ክፉኛ ወሮት የነበረውን አረም በጉልበት ስራ ላይ ተሰማርተው እያስወገዱ እንደነበር ይናገራሉ። በዘንድሮ ዓመት ግን
ሐይቁን በጣም ተጋፍቶታል። አሁን ወደዚህ የመግፋት ጣና ሐይቁ የመቀነስ ባህሪ ስላሳየ እንትኑም ቦጭ ጣናው ላይ ነው ያለ። አሁን ጣናውን በጣም ተጋፍቶታል፣ ጎድቶታል ማለት ነው፣ ወሮታል። አሁን በዚህ ዓመት የቀረበትን እዚህ ተክረምት ወዲህ የቀረበትን ምክንያት ልኩን አላገኘነውም። እኛ ምንል እንደው በዚህ በጦርነቱ ምክንያት በጠሩ ምክንያት እንደው ሁኖን ይሆን የሚል ጥርጥር አለን። ሰው ህጉ ያለመረጋጋት፣ ሰው ሰው ጋር ያለመገናኘት በዚህ ባህሪ እንደሆን ብለን ነበር። አሁን ግን ማንኛውም ስራ እየተሰራ እያለ ለጣና ግን ታሳቢነት አልተደረገለትም የሚል ደግሞ ስጋቻ አለን፣ እንደ ሀገር እና እንደ ቦታ ማለት ነው።
ሌላው የዚሁ ጃርጃር አባኖ ቀበሌ ነዋሪ አርሶ አደር ዳኛው እጅጉ በየአመቱ ባለሙያዎች ከሌላ ቦታ እየሄዱ አረሙን የማስወገድ ስራውን እንደሚያስጀምሩና ዘንድሮ ግን አለመደረጉ እንዳሳሰባቸው ይናገራሉ።
ቅድሚያ ከዛዋ ቦታው ለምንገኘው ሰዎች በየጎጡ ማለት ነው ይደወላል። ተደወለ በኋላ ወደ ስራ ሲገባ ያው ስራ ነው እና በሉ ይህን ስራ ልንጀምር ነው፣ ግዙን ያልተበላ አካል ይመጣሉ። በዛ አይነት ነበር የሚካሄዳል። በቡድን እየተዋቀረ ማለት ነው። ዘንድሮ የለም። የዝሆንም የክልል አመራር አልወረዱ።
የአማራ ክልል መንግስት ባለስልጣናት በተለያዩ ጊዜያት በሰጡት መግለጫ ክልሉ ወደ አንጻራዊ ሰላም መመለሱን ተናግረዋል። በጣና ሐይቅ ላይ የሚካሄደው እምቦጭን የማስወገድ እንቅስቃሴ ግን በዚሁ የጸጥታ ችግር ምክንያት እንደቆመ መሆኑን በክልሉ በራሱ በተቋቋመ የአማራ ክልል የጣና ሐይቅና ሌሎች ውሃ አካላት ጥበቃ ልማት ኤጀንሲ አመልክቷል። የኤጀንሲው የህዝብ ግንኙነት ኃላፊ አቶ ፋሲል ድልነሳ አረሙ በተለይ በማዕከላዊ ጎንደር ዞን በምስራቅ ደንቢያ በኩል ባለው የሐይቁ ክፍል በከፍተኛ ሁኔታ እየተሰራጨ መሆኑን አስረድተዋል። በአካል ሂዶ የማስወገዱን ተግባር ለማስተባበር ግን የጸጥታ ችግር እንቅፋት እንደሆነባቸው ገልጸዋል። እምቦጭ የተባለው መጤ አረም በጣና ሐይቅ ላይ መታየት የጀመረው በ2004 ዓ.ም ጀምሮ እንደሆነ መረጃዎች ያመለክታሉ። የአረሙን ተጽዕኖ ለመከላከልና የሐይቁን ህልውና ለመታደግ በተለይ ከጥቅምት 2013 ዓ.ም ጀምሮ ሰፊ ህዝባዊ እንቅስቃሴ ተፈጥሮ ስራዎች ሲሰሩ መቆየታቸውንና የአረሙን አብዛኛውን ክፍል ማስወገድ እንደተቻለ ሲገለጽ ቆይቷል። የኮቪድ ስርጭትንና የሰሜን ኢትዮጵያውን ጦርነት አሁን ደግሞ የክልሉ ወቅታዊ የሰላም ሁኔታ ተከትሎ ግን አረሙን የማስወገድ ስራ መቆሙን የዘርፉ ባለሙያው ገልጸዋል። የምስራቅ ደንቢያ ወረዳ የጣና ሐይቅና ሌሎች ውሃማ አካላት የአካባቢ ጥበቃና የስነ ምህዳር አያያዝ ባለሙያ አቶ መለስ ተባባል ለአሜሪካ ድምጽ እንደገለጹት በክልሉ ባለው የጸጥታ ችግር ምክንያት የእምቦጭ አረም እየተስፋፋ ነው። በጊዜ ትኩረት ካልተሰጠውም የሐይቁን ህልውና አደጋ ላይ ይጥሏል ሲሉ ስጋታቸውን ገልጸዋል።
ከባለፉት አመታቶች የማስወገድ ስራው በዚህ አመት በተፈጠረ የጸጥታ ችግር የተወገደ አይደለም። እጽዋት የመራቢያ ዘዴው አስቸጋሪ በመሆኑ ጥቅምት ጀምሮ ነው አበባ የሚያብበው። ፍሬውን ከማራገፉ በፊት ማስወገድ የሚቻል ነበር በዛ ነው። ነገር ግን በጸጥታ ችግሩ ምክንያት የሽፋን መጠን መለካትም አልተቻለም። አስጊ ነው። እዚህ ከቀጠለ ማስወገድ ስራው የማይቀጥል ከሆነ ለሐይቁ እጅግ በጣም እየፈጠነ ነው የሚሄደው። ሌሎችም ባባሽ ምክንያቶች እንዳሉ ሆኖ በሐይቁ የሚገቡ ገባር ወንዞች አሉ። እነሱ ደለል ይገባል። ይሄ ደግሞ ለእምቦቹ ትልቅ ምግብ ነው እና እነዚህን አባባሽ ምክንያቶች ይዘው ማስወገድ ስራው የማይቀጥል ከሆነ እየተጎዳ ነው የሚሄደው። ሐይቁ ላይ አስቸጋሪ ነገር እየፈጠረ ነው የሚሄደው። አስቸጋሪ ነው። ብዙ ሪሶርስ፣ ብዙ የሰው ኃይል ነው የሚጠይቅ። ይሄ ሆኖ እያለ ግን ለአንድ ተቋም ብቻ ተሰጠና ተቋሙ ብቻ ይስራው በሚል ቸላ በማለቱ አረሙ እጅግ በጣም እየሰፋ እየሄድ ነው ያለ። በዚህ አመት ደግሞ ባለመነካካቱ በተለይ መነካካት አለበት። ሲነካካ አይወድም መረበሽ። አሁን ግን ማስወገድ ማረም ስለቆመ አልነካካ ሲል ለእድገቱ ምቹ ነገር ፈጥሮለታል።
ባለሙያው አቶ መለስ ተባባል ለሚመለከተው አካል ሁሉም ጥሪ አቅርበዋል።
የአሳ ሀብቱ ከጊዜ ወደ ጊዜ እየቀነሰ ነው ያለ ጥራቱ። አሳውም እዛው እምቦጭ በሚኖርበት አካባቢ የአሳው ጥራት አሁን ጣዕሙ እየቀየረ ነው የሄደው። በአካባቢው የሚገኙ የእጽዋት ዝርያዎችም ከአመት እየጠፉ ነው ያለ። ሙሉ በሙሉ አሁን እንቦጭ ከመጣ ጀምሮ ያሉ ትክክለኛ የአካባቢው የሀይቁ የሳር ዝርያዎች የሉም፣ ጠፍተዋል። አሁን እነሱ መልሶ ለመተካትም የሚደረግ ጥረት ቢኖርም በኤጀንሲው ግን መንግስት ልዩ ትኩረት ሊሰጠው ይገባል። የብዙ ተቋማትን የብዙ ሰዎችን ርብር የሚጠይቅ ነው።
የእንቦጭ አረም በሀይቁ አዋሳይ በሆኑ 3 ዞኖች 9 ወረዳዎችና በ35 ቀበሌዎች በ4300 ሄክታር ላይ ተስፋፍቶ እንደነበር ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
አድማጮቻችንና ተመልካቾቻችን እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት የአሜሪካ ድምፅ ስርጭታችን ነው። ዝግጅታችንም እንደቀጠለ ይገኛል። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ነው። የአውሮፓውያን ዘመን አቆጣጠርን የሚከተሉ ሀገራት በመጪው ሰኞ የአዲስን ዓመት ወይም 2024ን ይቀበላሉ። በዓመቱም ከ23 ወደ 2024 ይሸጋገራሉ። የሁለተኛ አጋማሽ ቅንብራችንም እየተገባደደ በሚገኘው 2023 የተከናወኑ ዓለም አቀፋዊ ሁኔታዎችን የሚመለከት ይሆናል። ውጥረት የበዛበት የቻይናና የዩናይትድ ስቴትስ ግንኙነትና ቻይናውያን ስደተኞች በአሜሪካ በቤጂንግና በዋሽንግተን መካከል ያለው የጂኦፖለቲካዊ ውጥረት አይሎ ቢቀጥልም ከቀድሞ በበለጠ ቻይናውያን ስደተኛ ተማሪዎች ወደ ዩናይትድ ስቴትስ መጉረፋቸውን ቀጥለዋል። የአሜሪካ ድምጿ ኤልዛቤት ሊ እየተገባደደ ባለው የጎርጎርሲያኑ 2023 በዩናይትድ ስቴትስ ለሚኖሩ ቻይናውያን እንዴት አለፈ ስትል ትቃኛለች። ኤደን ገረመው እንደሚከተሉ ታቀርበዋለች።
ቻይናውያን ስደተኞች በዩናይትድ ስቴትስ ከቀድሞ በተሻለ የቻይና ግሮሰሪዎችና የቻይና ምግብ ቤቶችን በስፋት ለማግኘት የተመቸ ሁኔታ አላቸው። በዚህ ዓመት ዩናይትድ ስቴትስ ቻይናውያንን የቀን ሰራተኞችን ወደ አሜሪካ እንዳይገቡ የሚከለክለው ሕጓን ከፋቀች 80ኛ ዓመቷን ይዛለች። ኬትሪን ታይ የዩናይትድ ስቴትስ የንግድ ተወካይ ናቸው።
ያንን ሕግ ለመጣል በኃይል የተዋጉትን እናከብራቸዋለን።
አሁን ታዲያ የዩናይትድ ስቴትስ ዩኒቨርሲቲዎች ለቻይና ተማሪዎች ዋነኛ መዳረሻ ሆኗል። በተጨማሪም በዩናይትድ ስቴትስ ደቡባዊ ድንበር አዲስ የቻይናውያን ስደተኞች ማዕበል እየተከሰተ ነው። አብዛኞቹ ቻይናውያን ፍልሰተኞች ወደ ኤኳዶር በአየር በረራ ከመጡ በኋላ በእግር በጀልባና በአውቶቡስ በመጓዝ ከደቡብ አሜሪካ በመነሳት በማዕከላዊ አሜሪካ አድርገው ሜክሲኮ ድንበር ላይ በመድረስ ወደ አሜሪካ ይገባሉ። ዦንዛንግ ከቻይና መንግስት ሊደርስበት የሚችለውን ቅጣት በመስጋት ስሙ የተቀየረ በጎርጎሮሳውያኑ 2023 መግቢያ ላይ ከቤተሰቡ ጋር የመጣበትን አስከፊ የሆነ ጉዞ ለአሜሪካ ድምፅ አጋርቶ ነበር።
ሁሉም ቻይናውያን የቻይና መንግስት ሀያልና እጅግ ተቆጣጣሪ መሆኑን ያውቁታል።
የዩናይትድ ስቴትስን ድንበር አቋርጦ የሚገቡ ቻይናውያን ቁጥር ላይ ከፍተኛ የሆነ ማሻቀብ ታይቷል። በጎርጎሮሳውያኑ 2022 2000 ይደርስ የነበረው ይሄው አሃዝ በቀጣዩ ዘመን ወደ 24000 ነው ያደገው። ማደሊን ሹ በሜሪላንድ ዩኒቨርሲቲ ፕሮፌሰር ናቸው።
በቻይና የሚኖሩ ሰዎች እጅግ ተሰላችተዋል። ምንም አይነት እድል እንደሌለ ይታያቸዋል። የቻይና ምጣኔ ሀብት እድገት ማቆሙን ያዩታል። የቻይና መንግስት በግል ህይወታቸው ሁሉ ሳይቀር በሚያወጣቸው ደንቦችና በሚያደርጋቸው ቁጥጥሮች ተሰላችተዋል።
እጅግ ብዙ ቻይናውያን ስደተኞችም የፖለቲካ ጥገኝነትን ይሻሉ። በአሜሪካ በፍጥነት ቁጥራቸው እያደገ የመጡ ብሔሮችና ዘሮች መካከል እስያውያን ቀዳሚዎቹ ናቸው። ከነዚህ እስያውያን መካከል ደግሞ ከ5 ሚሊዮን በላይ የሚሆኑት ቻይናውያን ናቸው። ይሁን እንጂ እስያ አሜሪካውያን የጥላቻ ድርጊቶች እያጋጠመን ነው ሲሉ በተደጋጋሚ አመልክተዋል። ማንጁ ኩልካርኒ የመብት ተሟጋች ድርጅት ባልደረባ ናቸው።
እጅግ የተባባሰውና 88 ከመቶ የሚሆነው ለእኛ የተጠቆመው የጥላቻ አይነት ትንኮሳ ነው። አብዛኞቹ የቃላት ትንኮሳዎች ናቸው።
በፍሎሪዳ ቻይናውያንና ከሌሎች የዩናይትድ ስቴትስ ጠላት ሀገራት የመጡ ዜጎች ንብረት እንዳይገዙ እንዲሁም ደግሞ በግዛቱ የሚገኙ ከፍተኛ የትምህርት ተቋሞችም ከቻይና ጋር በጋራ ከሚሰሩ ተቋማት የገንዘብ ድጋፍ እንዳይቀበሉ አሳሳቢ የሆኑ የውጭ ሀገራት በማለት የተከለከለ ሲሆን ጉዳዩም አወዛጋቢ ሆኗል። በዩናይትድ ስቴትስና ቻይና መካከል ውጥረት ቢነግስም ነገር ግን በአሜሪካ ያሉ ቻይናውያን ስደተኞች ለሁለቱ ሀገራት የመገናኛ ድልድይ ተደርገው አይታዩም። ማደላንሹ በድጋሚ
Immigrant Chinese Americans are facing a lot of pressure.
ስደተኛ ቻይና አሜሪካውያን በዩናይትድ ስቴትስ ብቻ ሳይሆን በቻይናም ከፍተኛ የሆነ ጫና ይደረግባቸዋል። ጀግና እንዳልሆኑ ለብሔራዊት ቻይና ብቁና ታማኝ እንዳልሆኑ ተደርገው ይወሰዳሉ። በዚህ ተነሳ ራሳቸውን ከጊዜ ወደ ጊዜ ከባድ ሁኔታ ውስጥ ነው የሚያገኙት።
ነገር ግን ሁሉም ቻይናውያን አስቸጋሪ ጊዜ አላሳለፉም። ከቻይና የመጣው ዓለም አቀፍ ተማሪ ሾንዣን አሜሪካውያን ተማሪዎች መልካም አቀባበል አድርገውልናል ብሏል።
ሁሉንም ጓደኞቼን ኮሌጅ ውስጥ ነው ያገኘኋቸው። አካታች የሆነ ሁኔታ ነው ያለው። ብዙዎቹ ተማሪዎችም እስያውያን ናቸው።
እንደዛን ያሉ ስደተኛ ተማሪዎች የተሻለ ወደፊትን ለመገንባት በዩናይትድ ስቴትስ ስራ አግኝተው የመቆየት ተስፋ አላቸው። ለኤልዛቤት ሊ ዘገባ አደን ገረመው ከዋሽንግተን ዲሲ።
ግጭቶች ለጦርነት ዘጋቢዎች ላይ ከባድ ጫና ያሳድራሉ። ጦርነቶችን የሚዘግቡ ጋዜጠኞች ሊደርስባቸው የሚችሉ አደጋ ተጋፍተው ለምን እንደሚዘግቡ ለማወቅ የአሜሪካ ድምጽ ዘጋቢ ክርስቲና ከሴዴ ሰሚት ያዘጋጀችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የፎክስ ኒውስ ዘጋቢ ቤንጃሚን ሆልና አብረውት የሚሰሩት ባልደረቦቹ ሩሲያ ከኪቭ ወጣ ብላ በምትገኘው ሆሬንካ ከተማ ላይ ያደረሰችውን ጥቃት ሲዘግቡ ውለው ሲመለሱ ነበር የመጀመሪያው የቦምብ ጥቃት የደረሰው።
Now that one, there were 5 of us in the car. Pierre, myself and Sasha in the back seat.
ከጥቂት ሰከንዶች በኋላ ደግሞ ሁለተኛው ቦምብ ከመኪናችን አጠገብ ወደቀ። 5 ሰዎች መኪናው ውስጥ ነበር። ፒየር እኔና ሳሻ ከኋላ ቁጭ ብለን ነበር። ሁለት ዩክሬናውያን ደግሞ ከፊት መኪናውን ያሽከረክራሉ። ሁለተኛው ሲፈነዳ እኔ ራሴን ሳትኩኝ።
እንደ አውሮፓውያን አቆጣጠር በ2022 በደረሰው የቦምብ ጥቃት ሆል ራሱን ሳተ። በዛች ቅጽበት በጭንቅላቱ የመጣው የቤተሰቦቹ ምስል ግን ራሱን እንደምንም ከመኪናው እንዲያወጣ እንዳበረታው ይገልጻል።
አባቴ ከመኪናው ውስጥ መውጣት አለብህ የምትለኝ መስለኝ።
ከፍተኛ ጉዳት የደረሰበት ሆል ራሱን ከመኪናው ማውጣት በመቻሉ ህይወቱ ተረፈ። አብረውት የነበሩት የካሜራ ባለሙያ ፒየር ካክርዜውስኪና ቡድኑን ስታግዝ የነበረችው ዩክሬናዊ ጋዜጠኛ ኦሌክሳንድራ ኩቭሺኖቫ ግን ህይወታቸውን አጡ። እግሩን ማጣት ጨምሮ ከባድ ቃጠሎና ጉዳት የደረሰበት ሆል በጣም ብዙ ቀዶ ጥገናዎችን አድርጓል። አጠቃላይ ያለፈበት ሂደት ግን ይህን አይነት ዜና ለመዘገብ የሚወሰደውን አደጋ ለጋዜጠኞችና ለሚዲያ ተከታታዮች ለማስታወስ ይረዳል ይላል። እንደ አውሮፓውያን አቆጣጠር በ2023 የተከሰቱ ግጭቶች ለበርካታ ጋዜጠኞች መሞት ምክንያት ናቸው። ከነዚህ ውስጥ በዩክሬን ዘገባ ላይ ያሉ የተገደሉት 3 ጋዜጠኞችና በእስራኤልና ሐማስ ጦርነት የሞቱት አብዛኞቹ ፍልስጤማውያን የሆኑ ከ60 በላይ ጋዜጠኞች ይገኙበታል። በተለይ ለሀገር ውስጥ ጋዜጠኞች ጦርነት የሚያስከትለውን ዳፋ መዘገብ ግለሰባዊ የሆነ ጥልቅና ስሜትን የሚነካ ልምድ ትቶ ያልፋል። አርዋዳሞን ኢናራ ጋዜጠኛና ኢናራ የተሰኘው ተቋም መስራች ናት።
And for them it's not just a conflict for them
የሚዘግቡት ነገር ለእነሱ ግጭት ብቻ አይደለም ህይወታቸው ቤተሰባቸው ማህበረሰባቸው ባህላቸውና ከተማቸውም ጭምር ነው።
በሶሪያና በኢራቅ ግጭቶችን የዘገበችው ዳሞን አንዳንድ ጊዜ ጋዜጠኞች ሆን ተብሎ ለሚደርስ ጥቃት ኢላማ ሊደረጉ እንደሚችሉም ትገልጻለች።
And Iraq was a very, very dangerous place at the time for journalists to work in.
Iraq ወቅቱ ለጋዜጠኞች እጅግ በጣም አደገኛ ስፍራ ነበር። ለጥቃት ኢላማ ይደረጉ ነበር። ጋዜጠኞች ሆነ ተብሎ የጥቃት ኢላማ ሲደረጉ በጦር ቀጠና ውስጥ ሆነው በመዘገባቸው ከሚደርስባቸው ስጋት የተለያየ ነው።
በእስራኤልና በሐማስ መካከል በሚካሄደው ጦርነት እንደ ለጋዜጠኞች መብት የሚማገተው ኮሚቴ ቱ ፕሮቴክት ጆርናሊስትስ ያሉ ተቋማት ጋዜጠኞች ደህንነታቸው በሚጠበቅበት ሁኔታ ውስጥ መስራት መቻላቸው ምን ያክል አስፈላጊ መሆኑን አጽንኦት ሰጥተው ይከራከራሉ። ምክንያቱም ተመልካቾችና አድማጮች መረጃ ለማግኘት ተስፋ የሚጥሉት በእነሱ ላይ በመሆኑ ነው ሲሉም በተቋሙ የመካከለኛው ምስራቅና የሰሜን አፍሪካ ፕሮግራም አስተባባሪ የሆኑት ሸሪፍ ማንሱር ያስረዳሉ።
But hundreds of millions all over the world were following this heartbreaking
conflict. ባለም ዙሪያ ይህንን ልብ የሚሰብር ግጭት የሚከታተሉ በመቶ ሚሊዮኖች የሚቆጠሩ ሰዎች ሁኔታውን ለመረዳት ይሞክራሉ። በጉዳዩ ላይ ወቅታዊና ከወገንተኝነት የጸዳ መረጃ ለማግኘት ደግሞ ጋዜጠኞች የሚሰጧቸው መረጃዎች ይጠቀማሉ።
ሰዎች በመረጃ ላይ ተመሰረተ ውሳኔ ላይ የሚደርሱበት ዋናው መንገድ ነጻ ፕሬስ መሆኑን ሆልና ዳሞን የሚስማሙበት ጉዳይ ነው። በህዳር ወር ላይ ከዩክሬን የተመለሰውና ከፕሬዝዳንት ቮሎዲሚር ዘለንስኪ ጋር ለመገናኘት እድሉ የገጠመው ሆል ስለነበረው ልምድ መጽሐፍ አሳተሟል። መጽሐፉን የጻፈው ታሪኩን ለማጋራት ብቻ ሳይሆን በሂደት ላጣቸው የሥራ ባልደረቦቹና ጓደኞቹ መታሰቢያም ጭምር ነው። ዳሞን ደግሞ በጦርነት ውስጥ ለሚኖሩ ህፃናት የህክምናና የአይምሮ ጤና አገልግሎት የሚሰጥ ኢናራ የተሰኘ በጎ አድራጎት ተቋም መስርታለች። መጨረሻ ያላቸው የማይመስሉት ግጭቶች አሁንም በቀጠሉበት ወቅት የሚዲያ መብት ተሟጋቾች ሁሉም ወገኖች የጋዜጠኞችን ደህንነት እንዲያረጋግጡ ግፊት ማድረጋቸውን ቀጥለዋል። በክርስቲና ካይሴዶ ስሚት ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን የምሽቱ ዝግጅታችን ይመስል ነበር። አስማማየ ነው አብራችሁ አመሸው። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።